ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አምሽታችኋል? የእሁድ ምሽት የካቲት 26/2015 ዓ.ም የጋቢና ቤት መሰናዶ ጀምሯል። ከአሁን ሰዓት ጀምሮ ኤደን ገረመው መርሃ ግብሩን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረናችሁን ቆያለን። እናንተም አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ዛሬም ሁልጊዜ በእሁድ ምሽት እንደተለመደው በሳምንት ውስጥ ከተሰሙ ጥንቅሮቻችን ውስጥ መራርጠን ለእናንተ ይሆናሉ ያልናቸውን ይዘን ነው ወደ እናንተ የመጣ ነው። በሳምንት ውስጥ ከተሰሙ ጥንቅሮቻችን ታዲያ ቀዳሚ ልናደርግ የወደድነው የቦረናውን ድርቅ በተመለከተ አዲስ አበባ ላይ ለተጎጂዎች የሚደረገውን ድጋፍ ነው። ድጋፉም በዋና አስተባባሪነት እየሰባሰበ የሚገኘው የጉዞ አደዋ አስተባባሪ ሆነው ያለች ሹመቴ ድጋፉ የሚሰበሰበው በአይነትና በገንዘብ መሆኑን ጠቅሶ ከሰኞ ዕለት አንስቶ ህብረተሰቡ የተለያዩ እርዳታዎችን በማቅረብ እየተሳተፈ መሆኑን ተናግሯል። የህብረተሰቡ ምላሽ አበረታች መሆኑን የገለጸው ደግሞ ሌላው አስተባባሪ ድምጻዊ አቡሽ ዘለቀ ነው። ድጋፍ ለሚያስፈልጋቸው ለሌሎች አካባቢዎችም ኮንሰርት ማዘጋጀትን ጨምሮ በተለያየ መልኩ እርዳታ የማሰባሰብ ስራው እንደሚቀጥልም ገልጿል። ኬኔዲ አባተ በዚህ ዙሪያ ያሰናዳው ዘገባ የምሽቱ ቀዳሚ ዘገባችን ነው።
127ኛውን የአድዋ ድል በዓል ምክንያት በማድረግ የተለያዩ በጎ ፈቃደኞች ከትላንት የካቲት 20 ጀምሮ ድርቅ ክፉኛ ላጠቃው ለቦረና ህዝብ በአዲስ አበባ ከተማ ስታዲየም አካባቢ በሚገኘው የቀይ መስቀል ግቢ ውስጥ ድጋፍ እያሰባሰቡ ይገኛሉ። የጉዞ አድዋ አስተባባሪና የፊልም ባለሙያ ያሬድ ሹመቴ ድጋፉን በቀዳሚነት ከሚያስተባብሩ በጎ ፈቃደኞች አንዱ ነው።
በአሁን ሰዓት በድርቅ ሳቢያ ችግር ላይ ለሚገኘው የቦረና ህዝባችን ድጋፍ ብናደርግ በዚህ መንገድ ደግሞ የአድዋ ድል በዓልን ብንዘክረው መልካም ነው በሚል ሐሳብ ነው ዘንድሮ ለ127ኛ ጊዜ የሚከበረውን የአድዋ ድል በዓል ዘንድሮ በእንደዚህ አይነት መንገድ ብናካሄደው አንድነትን ህብረትን የበለጠ ያጎላልናል። አሁን ደግሞ እየተስተዋሉ ያሉ መለያየት መንፈሶችን ደግሞ በተወሰነ ደረጃ የአንድነት ምልክትን ማሳየት ይቻላል በሚል ለቦረና ህዝብ በመድረስ አንድነት ምናሳይበትን ምልክትነት ያለው ተግባር ለመፈጸም ነው እዚህ ያለ ነው። እስካሁን ድረስ እያሰባሰብን ያለ ነው የማይበላሹ ደረቅ ምግቦችን ነው ወይም በኋላ ሊዘጋጁ የሚችሉ ደረቅ ምግቦችን ነው። እነዚህም ማለት ፉርኖ ዱቄት፣ የበቆሎ ዱቄት፣ መኮሮኒ፣ ሩዝ፣ ዘይት፣ የህፃናት አልሚ ምግቦች፣ ብትን ወተቶች እና ብስኩቶች፣ እነዚህን የመሳሰሉ የእርዳታ አይነቶችን ነው እየተቀበልን ያለ ነው። ከትላንትና ጀምሮ በጣም አስገራሚ ምላሽ ነው። በጣም በርካታ ሰው ነው እርዳታ መለገስ የቻለው እና የመጀመሪያው ደግሞ አካውንት እንደተከፈተ የመጀመሪያው ገንዘብ ደግሞ የገባው የድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ 1,000,000 ብር ድጋፍ ነው። ስለዚህ ይሄ ደግሞ በጣም ለብዙ ሰው የሚያነሳሳ አራያነት ያለው ትልቅ ተግባር ስለሆነ በጣም ደስተኞች ሆነናል።
የሰብአዊ ድጋፍ ጥምረት ቡድንና የተለያዩ በጎ ፈቃደኛ ግለሰቦችም በማስተባበር ስራው ላይ እየተሳተፉ ነው። ድምጻዊ አቡሽ ዘለቀ ከአስተባባሪዎቹ መካከል ይገኛል።
በእርግጥ በአገራችን ሁሉም ቦታ ችግር አለ። ብዙ ሰው ተፈናቅሏል። የራቡም ጉዳይ እንደዛ ነው። ነገር ግን ይሄን ነገር ስናወራበት ነበር፣ በምን አይነት መንገድ መተጋገዝ መረዳዳት አለብን በማለት እሱን ለማድረግ ደግሞ አሁን የዘንድሮውን ጉዞ አድዋ ለቦረና በሚል ሐሳብ ከአድዋ አዘጋጆች ጋር ከነ ያሬድ ጋር በመመካከር ይሄን ነገር ለመስራት እየሞከረን እንገኛለን። ግን ውጤቱ በጣም ጥሩ ነው። እስካሁን ያለው ነገር ሁሉም ሰው ያለውን ነገር አምጥቶ እየሰጠ ነው። በዚህ ብቻ አያቆምም ይሄ ነገር። የቦረናውን እግዚአብሔር እርቶን የተወሰነ የሆነ ደረጃ ካደረስን በኋላ ኮንሰርትም እያሰብን ነው። እሱን በማድረግ ደግሞ ወደ ሌላ የኢትዮጵያ አካባቢዎች ወዳሉት ወገኖቻችን ለመድረስ እየሰራንበት እንገኛለን። አሁን ላይ ግን ቶሎ እዛ ቦረና ለመድረስ እህል እያሰባሰብን ነው።
ከግለሰብ እስከ ተቋም የተለያዩ አካላትም በስፍራው ተገኝተው እንደየአቅማቸው ድጋፍ በማቅረብ ላይ ይገኛሉ።
ስሜ ኤደን ሰማይ ይባላል። ወደዚህ የመጣሁት ፌስቡክ ፔጅ ላይ የአሪድ ሽመቴ ላይ ወገኖቻችን እና ጊዜ የሚለውን አይቼ ነው የመጣሁት። ጓደኞቼን አስተባብሬ ከጓደኞቼ ጋር ነው። ምክንያቱም ይሄ ግዴታችን ነው፣ ኢትዮጵያዊነት ማንነታችን ነው፣ መረዳዳት ባህላችንም ጭምር ነው። በዚህ ደረጃ ሲራቡ ማየት እጅግ በጣም ያማል። ያንን በማየት ጓደኞቼን አስተባብሬ የተቻላችንን ማለት በቂም ባይሆን ግን እኛም እናደርገው ሌላውንም ያነሳሳል ከሚል አኳያ የተወሰነ ዱቄትና መኮረኒ ይዘን እየመጣን።
ደበበ ወርቁ ባላለሁ አዲስ አበባ ነዋሪ ነኝ። በቴሌቪዥን ሳይ በጣም ስላሳቀቀኝና ነገሩ በጣም አስፈሪ ስለሆነ ካለኝ ላካፍል ብዬ ይችን የድርሻን እየመጥቻለሁ። ይህ ማናችንም ኢትዮጵያዊ ግዴታችን ነው፣ መረዳዳት አለበት። እኛ እርስ በርስ ካልተሳሰብን ማን ያስባል? የተቻለው ምርዳ እነኝ ሰዎች ከሞት እናድናቸዋለን።
ድጋፍ የማሰባሰብ ተግባሩ ከተጀመረበት ከትናንትናው ዕለት ጀምሮ የህብረተሰቡ ምላሽ አበረታች መሆኑን የገለጹት አስተባባሪዎቹ ከችግሩ ስፋት አንጻር ህብረተሰቡ የሚያደርገውን ድጋፍ እንዲቀጥል ጥሪ አቅርበዋል።
በርግጥ ወሮና አካባቢ ድርቅ ይከሰታል። ይሄኛው ግን ትንሽ ተነከረ። ተከታታይ 3 አመት ዝናብ አልዘነበም። በጣም ትልቅ የማህበራዊ ቀውሶችን አምጥቷል። ኢኮኖሚ ወዘተ በተሰቦችም እኮ ዛናቸውና ሄዳለው በየጊዜው ሄዳለው ገጠሩንም በደንባቀዋለውና ያለው ነገር ትንሽ ከባድ ነው። ቢሆንም ግን ሁሉም ኢትዮጵያዊ ሲረባረብ ነገሮች ሁሉ ቀላል ይሆናሉና መልእክቴ ሁሉም ኢትዮጵያዊ ለሁሉም ኢትዮጵያዊ መሆን አለበት። መተጋገዝ፣ መረዳዳት፣ አንድ ላይ መቆም ከራሳችን አልፈን ብዙ ነገሮችን ማሰብ እንዳለብን ይስማኛል። አሁን እሱ ነው ጊዜው የሚፈልገው። እንደ ዜጋ ሁሉም ሰው በሰሜኑም በደቡቡም በመስራቁም በመራቡም ብዙ ችግሮች አሉና አለን ከጎናችሁ ነን በማለት ይሄን ጊዜ እንድናልፈው ጥሪ ያቀርባለሁ።
ያው የተባበረ ክንድ እንግዲህ በጣም መካች ነውና በጣም ትንንሽ ብሮች ተሰብስቦ በጣም ትልቅ ብር መሆን ይችላሉ። ጥቂት ሰዎች ብዙ ብር እንዲያወጡ አንፈልግም። በጣም ብዙ ሰዎች ጥቂት ብር እንዲያወጡ ነው። ምክንያቱም ከገንዘቡ እኩል ምን ፈልገው የኢትዮጵያን አንድነት፣ ምን ፈልገው መተባበርን፣ ምን ፈልገው አብሮ መቆምን፣ ምን ፈልገው አብሮ መስራትን፣ እንዲህ ላለው ችግር ደግሞ በጋራ አብሮ መቆምን ማሳየት ስለሆነ ብዙ ህዝብ የሚተባበርበት ስራ ለማድረግ ነው ፍላጎታችን። አሁንም ጥሪ እናቀርበው በመላው ዓለም የሚገኘው ህዝባችን እንደዚሁም በአዲስ አበባና አካባቢ ያለው በሌሎችም የኢትዮጵያ ክፍሎች ውስጥ የሚኖር በሙሉ በዚህ እርዳታ ላይ እንዲሳተፍና 127ኛው የአድዋ ድል በዓልን ለቦረና ህዝብ በመድረስ እንድናስበው ነው።
ከበጎ ፈቃደኞች ጋር በመሆን ድጋፉን እያስተባበረ የሚገኘው የኢትዮጵያ ቀይ መስቀል ማህበር ከተለያዩ እህት ማህበራት ጋር በመተባበር በድርቅ ለተጎዱ አካባቢዎች ያስቸኳይ ጊዜ አደጋ ምላሽ ስራዎችን ለማከናወን መዘጋጀቱን አስታውቋል። ማህበሩ ድርቁ በከፍተኛ ደረጃ ለጎዳቸው አካባቢዎች ከ200 ሚሊዮን ብር በላይ የሚገመት ድጋፍ ለማድረግ ስለመዘጋጀቱም የማህበሩ ዋና ጸሐፊ ጌታቸው ታአ ዛሬ በሰጡት ጋዜጣዊ መግለጫ ላይ ተናግረዋል።
በሶማሌ ክልል፣ በኦሮሚያ ክልልና በሞያሌ በድምሩ ብር 206 ሚሊዮን የሚያወጣ እርዳታ ለመስጠት ዝግጅታችንን እያጠናቀቅን ነው። በችግሩ መጠን ልክ አስፈላጊውን ሰብአዊ ምላሽ ለመስጠት ከዚህ በላይ መሰራት እንዳለበት ነው የምናምነው። ስለዚህ ማህበራችን በምንችለው ሁሉ ወገኖቻችንን በመርዳት ከዚህ አስከፊ ሰብአዊ ቀውስ እንድንታደጋቸው ለመላው ኢትዮጵያውያን ጥሪውን ያቀርባል።
በደቡብና ሰሜን ምስራቅ ኢትዮጵያ አካባቢዎች ከ2012 ዓመተ ምህረት አጋማሽ ጀምሮ ቢያንስ ለ4 ተከታታይ የዝናብ ወቅቶች ዝናብ ባለመጣሉ ምክንያት ከ40 ዓመት ወዲህ አስከፊ ድርቅ መከሰቱን የገለጸው ዓለም አቀፉ የስደተኞች ድርጅት ይህም ከ4.5 ሚሊዮን በላይ የቤት እንስሳትን ለሞት መዳረጉን አስታውቋል። ከ30 ሚሊዮን በላይ የሚሆኑት ደግሞ ተዳክመው አደጋ ላይ መሆናቸውን ገልጿል። በድርቅ ለተጎዱ አካባቢዎች ለሚገኙ 2.5 ሚሊዮን ሰዎች የተለያዩ ድጋፎችን ለማድረግ 59 ሚሊዮን ዶላር እንደሚያስፈልገውም ድርጅቱ አመልክቷል። በከፍተኛ ደረጃ የድርቅ ተጎጂ ከሆኑ አካባቢዎች በቀዳሚነት በሚጠቀሰው በቦረና ዞን ብቻ 3.3 ሚሊዮን የቀንድ ከብቶች መሞታቸውንና ከ300 ሺህ በላይ ዜጎች ከቀያቸው መፈናቀላቸውን ያስታወቁት በስፍራው የሚንቀሳቀሱ ግብረሰናይ ድርጅቶች በዞኑ ከ800 ሺህ በላይ ዜጎች አስቸኳይ የምግብ ድጋፍ እንደሚፈልጉ መግለጻቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ መድረሱን ይቀጥላል። እናንተ አብራችሁ ስለሆናችሁ ጅጋብዝተን እናመሰግናለን። ኤልሳ ጌጡ ከ130,000 በላይ ተከታዮች አሉት። የኢትዮ ኤልሲ ዩቲዩብ ገጽ መስራች ናት። ኤልሳ በዩቲዩብ ገጽ አማካኝነት ስለ ሴቶች ጤና፣ ስነውበት፣ ራስን መጠበቅ፣ በዘመናዊ አኗኗር ውስጥ ሊደረጉ ስለሚገቡ ስነ ምግባሮች እውቀቷን ታጋራለች። ከኤልሳ ጋር ያደረኩት ቆይታ ቀጥሎ ይቀርባል።
በጣም ነው ማመሰግነው ስላገኘሁሽ፣ ደስ ብሎኛል እንግዳችን ስለሆንሽ በጣም አመሰግናለሁ። እስቲ ሙሉ ስምሽን ማንነትሽን ራስሽን ለተመልካቾቻችን አስተዋውቂልን።
ድሉን ስለሰጣችሁኝ ከልቤ አመሰግናለሁ። በዚህ አጋጣሚ ደግሞ ኤልሳ እባላለሁ። የሁለት ልጆች እናት ነኝ። ባለትዳር ነኝ። ተወልጄ ያደኩት ኢትዮጵያ ነው። ኤልኤች ባይባልም የሆነ ጉርምስና እድሜ ውስጥ ነው ወደ ጣሊያን የመጣሁት። እዚህ 20 ዓመት ይሆነኛል አሁን በዚህ ዓመት።
በጣም ነው የማመሰግነው በድጋሚ። እንግዲህ ኤልሲ ኢትዮ የተሰኘ የዩቲዩብ ገጽ አለሽ። እዛ ላይ በአብዛኛው ደግሞ ለሴቶች የሚሆኑ የህይወት ተሞክሮችሽን፣ ያኗኗር ዘዬዎችን የሚያሳዩ ነገሮችን ነው በብዛት የምታጋሪው። እና ኤልሲ ኢትዮ የተሰኘው ይሄ የዩቲዩብ ገጽ እንዴት ነው ሊጀመር የቻለው? እስቲ ስለ ገጽሽ ጥቂት ነገሮች በይኝ።
ኢትዮኤልሲ እውነት ለመናገር ዩቲዩብ ከጀመርኩኝ በኋላ ነው ስሙን የቀየርኩ። መጀመሪያ ስነሳ ኤልሲስ ፊውዥን ላይፍስታይል ነበረ የጀመርኩት እና እንደውም በጣም ብዙ ሰው የሚያቀኝ በፊውዥን ላይፍስታይል ነው። ብዙ ጊዜ እኛ ኢትዮጵያኖች በተለያየ ሀገር በምንገኝበት ጊዜ ከራሳችን ያደግንበት አኗኗር ዘይቤ አለ፣ የምንኖርበት ሀገር ደግሞ የሚያስተምረን የአኗኗር ዘይቤ አለ እና እነዚህ የራሳችን ያደግንበት ሲዋሃድ ከምንኖርበት የአኗኗር ዘይቤ ጋር እኔ በደረስኩበት እንዴት ነው በተረዳሁት መጠን በጣም የሆነ ጥሩ የአኗኗር ዘይቤ ያስተምረናል ብዬ ላለው እና አንዳንዴ ደግሞ ከምንኖርበት ሀገር ጋር በማንዋሃድበት ጊዜ በጣም ብዙ ዋጋ እንከፍላለን። ላይክ አጭር የሆነችዋን መንገድ ያን ከአገሩ ሕዝብ ጋር ስላልተቀላቀልን ወይንም ስላልተዋሃድን 100% እንጎዳለን። እና ያንን ጉዳት በተለያየ በዞርኩበት ሀገራቶች በጣም እውቀቱ ያላቸው ካፓሲቲው ያላቸው ፖሲቢሊቲው ያላቸው አንዳንዴ ራስን ከማግለል የተነሳ የሚጎዱ ወገኖቻችን አሉና እነሱ ማደፋፈር በጣም ትልቅ ደስታ ይሰጠኛል።
እንግዲህ በአብዛኛው ትኩረትሽ የአኗኗር ዘይቤ ወይም ደግሞ ይሄ ላይፍ ስታይል የሚባለው ላይ ነው እና በእርግጥ ልትጠቅሹ ሞክረሻል። በውጭ ሀገር ስትኖሪ ያየሻቸው ተግዳሮቶች አሉ፣ የቋንቋ ሊሆን ይችላል ወይም ደግሞ ባህል አለማወቅ ሊሆን ይችላል እና አንቺ ይህንን ነገር እንዴት ልታዳብሪው ቻልሽ?
እስካሁን ባለሳሳት እስከ 160 ቪዲዮ ሰርቻለሁ በተለያየ አይነት ሀሳቦች ማለት ነው። ሴቶች ላይ ትኩረት የማደርገው በእኔ አመለካከት እንግዲህ በሰለጠኑት ዓለም ሴቶች ምን ያህል በኑሯችን ላይ ኢንፍሉዌንስ እያደረጉ እንደሆነ እናያቸዋለን በተለያየ ዙሪያ እና ሴቶች እንዴት ነው ሀሳባቸውን ሰብሰብ አድርገው በእርግጥ ነው የሆነ የእድሜ ክልል አለን ትዳርበት ልጆች የምንወልድበት ልጆች የምናሳድግበት የቤቱ ነገር የራሳችን ፐርሰናል ላይፉ የግል ኑሯችን ብዙ ሰዓታችንን የሚቆጣጠርበት ጊዜ አለ። ያችን ወቅት ካለፈን በኋላ ልጆቻችን ራሳቸው እኛን ይፈልጉናል ያስተማርናቸው ቦታ። እናት ሁሉ ጊዜ ትልቅ ተምሳሌት ናት እና ሴቶቻችን ብዙ አቅም ያላቸው ያንን ያላቸውን አቅም እንዲጠቀሙ በማለት ነው።
በተለይ ደግሞ ይሄ ኤትኬት ተብሎ የሚታወቀውን ነገር ወይም ደግሞ ከስነ ምግባር ጋር በአውሮፓ ከአኗኗር ዘዬ ጋር ተያይዘው ያሉ የስልጣኔ ምልክት ተደርገው የሚወሰዱ በግብዣ ወቅት ስለሚለበሱ ልብሶች ሊሆን ይችላል ወይም ደግሞ መሰናዶዎች ሊሆን ይችላል እነሱ ላይ ታተኩሪያለሽ እና አንቺ ይሄንን ነገር እንዴት ልታዳብሪው ቻልሽ? ከዚህ ጋር ተያይዞስ ደግሞ ግንዛቤ ውስጥ መግባት አለበት ምስቲው ነገር ምንድን ነው?
በዚህ ጉዳይ ላይ ብዙ ጊዜ እኛ ዋጋ የምንከፍልበት ነገር ነው አስተዳደጋችን። እኛ ብዙ ጊዜ በተለይ ለሴት ልጅ አስተዳደጋችን፣ ባህላችን፣ ሃይማኖታችን የሆነ ትንሽ ቆጠብ እንድንል ወይንም ደግሞ የሆነ አነጋገር ላይ አደራረግ ላይ ብዙ ነገሮቻችን የሆነ እንዴት ነው የተቆጠበ ነው። ያ አስተዳደግ በሰለጠኑት ዓለም እንደ ስነ ምግባር ሳይሆን የሚያዩት ብዙ ጊዜ የሚረዱት እንደ በታችነት መንፈስ፣ እንደ ተሸማቀቀ ሰው፣ እንደ ደነገጠ ሰው አርገው ነው ብዙ ጊዜ አንደርስታንድ የሚያረጉት። እና እኔ ራሱ ብዙ ዋጋ ያስከፈለኝ ነገር ነው። እና ያንን ነገር እርግፍ አርገን ያደግንበትን እንተው አለለም። ምክንያቱም ያ ማንነታችን ነው ይጠቅመናል። ግን አንዳንድ ነገሮች ላይ ደግሞ የምንኖርበትን የሰለጠነውን ዓለም አቋሁን በመረዳት አቦታ ላይም ቢሆን ሰባዊ ኑሮ ላይም ቢሆን ዋጋ እንዳያስከፍለን በልኩ እናደርገው ብዬ ላለው። አለባበስ በተመለከተ ወይንም ደግሞ አነጋገር በተመለከተ አቀማመጥ በተመለከተ ብዙ ነገሮቻችን ወደ ኋላ መለስ ብለን ብናይ የአባቶቻችን የእናቶቻችን ያሳደጉን እነሱ ሲተገብሩት የነበረው ባህሪ ነው። ብዙ ነገሮቻችን እኮ ኤደን የቤተሰቦቻችንን ብናስተውላቸው በጣም የሚገር የስልጣኔ አቋሁን አላቸው። ብዙ ጊዜ ግን ቸልተኝነት ነው እኛን እነዚህን ነገሮችን ትኩረት እንዳንሰጣቸው የሚያደርገን ባይኔ።
ተገጽሽ ላይ የምታነሻቸው ሐሳቦች መካከል እንደው ሴቶች መሃል ለመወራት ራስዎ ትንሽ የሚከብዱ ነገሮችን ወደ ሚዲያ ይዘሽ መጥተሽ ሴቶችን ታስተምራለሽ። በተለይ ደግሞ ከንጽህና አጠባበቅ ጋር ሊሆን ይችላል፣ ራስን ከመጠበቅ ጋር ተያይዘው የግል የሚባሉ ነገሮችንም ሁላ አንስተሻል እንደ ርዕስ ማለት ነው። ስለ ፓንት ንጽህና፣ ስለ ማህፀን ንጽህና አጠባበቅ እንዲሁም ደግሞ የተለያዩ ነገሮችንም እንደ ርዕስ ይዘሽ ትመጫለሽ። ለምን እነሱን ለመምረጥ ደፈርሽ?
ብዙ ጊዜ የኛ ህዝብ በተለያየ ሁሉም አይደለም ማለት ነው፣ ግን አብዛኞቻችን ከበድ ብሎ አንድ ነገር ካልመጣብን ሐኪም ጋር አንሄድም። ወይንም ደግሞ ያለው የኑሮ ውጣ ውረድ የተለያየ ኮርሶች እንድንወስድ አይፈቅድልንም። አንዳንዴ ያቀም ጉዳይም አለ። አንዳንዴ ደግሞ ላይክ ቆይን ያወቅሽ ይያስፈልገሽ ያንን ነገር ቆይ ይደርሳል ይያልሽ የምትታያቸው ብዙ ነገሮች አሉ። እና አንዳንዴ ለሰው የማይነገረውን ነገር ደፈር እያሮኩ ወጣለሁኝ እና የሰው ምላሽ እኔ በእውነት ህዝባችን የተባረከ ህዝብ ነው፣ በጣም ቅን ህዝብ ነው። በቅንነት ስትናገሪ የተናገርሽበትን አላማ ተረድቶ በቅንነት የሚመልስ ኦዲየንስ ነው ያጋጠመኝ።
ኢትዮ ኤልሲ ከዚህ በኋላ የት እንጠብቀው?
በጣም ደስ የሚል ጥያቄ የጠየቅሽኝ። ሰው ያስባል፣ እግዚአብሔር ያሳካል። ኢትዮ ኤልሲ መተዋወቂያችን ነው። ብዙ ኮንታክት እያደረጉኝ አብረን እንድንሰራ ያነጋገሩኝ፣ እኔም ያነጋገርኳቸው ሰዎች አሉ። እና ገና በሚለው በቃ ገና ጅማሬ ነው። ገና የሚለውን ቃል እንዳትረሽ፣ ምክንያቱም ገና የሚለው ቃል የተነሳ ነው። እንደዚህ አይነት ጀግና የሆኑ የሀገሮቻችን ሰዎች በተለያየ ቦታ ያሉትን እያሰባሰብን እወቁልን እያልን አብረን በመጣመር እየሰራን እነሱም የራሳቸውን እኛም የራሳችንን እየሰራን በተለያየ ቦታ በእንደዚህ አይነት ሀሳብ ነው የመጣ ነው።
ኢትዮ ኤልሲ ወይም ኤልሳ ጌጡ ከአሜሪካ ድምጽ ጋር ለነበረች ቆይታ እንዲሁ እዚህ ተገኝተሽ ለተመልካቾቻችን ተሞክሮችን ስላካፈልሽልን እጅግ አብዝቼ አመሰግናለሁ።
ኤደን የእግዚአብሔር ያክብርልኝ ስለሰጣችሁኝ እድል ከልቤ አመሰግናለሁ።
ከጋቢና ጋር ናችሁ ያላችሁ ዝግጅታችን ይቀጥላል። ቀጣዩ ጥንቅር ደግሞ በአዲስ አበባ የተለያዩ የአበባ ዝርያዎችን ጨምሮ ለአገልግሎት የሚውሉ አትክልቶችን እያለሙ በመሸጥ የሚተዳደሩ ወጣቶችን የስራ ህይወት የሚያስቃኝ ዘገባ ነው። ለውበትና ሌሎች አገልግሎቶች የሚውሉ የአበባ አትክልቶችን በቤት ውስጥና በግቢ ውስጥ ተክሎ መንከባከብ በአዲስ አበባ ከተማ እየተለመደ መጥቷል። ከዚህ ጋር ተያይዞ በከተማዋ የተለያዩ አካባቢዎች በመሐበር ተደራጅተው በአበባ ልማት ስራ ላይ የተሰማሩ ወጣቶችም እየተበራከቱ ነው ይለናል ኬኔዲ አባተ። ይቀጥላል።
ወጣት ጌታቸራጥራው በአዲስ አበባ ከተማ በተለያዩ ማህበራት ተደራጅተው በአትክልት ስራ ላይ ከተሰማሩ ወጣቶች አንዱ ነው። በተለምዶ ሰሚት በመባል በሚታወቀው አካባቢ ለቤት ለግቢና ለአካባቢው ውበት እንዲሁም ለጥላ ለመድሃኒት ለመዋቢያና የአየር ሚዛንን ለመጠበቅ የሚሆኑ የተለያዩ አትክልቶችንና የአበባ ዝርያዎችን ያለማ እየተንከባከበና እየሸጠ ነው ያገኘ ነው።
እኔ ስራውን የጀመርኩት 2010 ላይ ነው። ያው በማህበር ተደራጅተን ነው። እኛም ዘምና መርተውም አለ እናመጣቸው አትክልቶች አሉ። አንዳንድ ከደብረ ዘይት እናመጣለን፣ ከዚህም እናመርታለን። በእኔ ማህበር 5 ማህበሮች ነን። አምስታችንም በዚህ ስራ ነው የምንተዳደረው። ስራው አድካሚ ቢሆንም ግን ደግሞ በጣም ብዙ ነገሮችን እያየበት ተማራለኝ። አንደኛ አትክልት ማለት በቃ የሰው ልጅ ማለት ነው ለኔ ማለት ነው። ምክንያቱም ኮትኩተው አፈር አድርገህለት ውሃ ጠጥተው ነው የሚያድገው። ልክ እንደ ሰው ልጅ ስለሆነ ስራው ለኔ በጣም አሪፍ ነው።
ከአምስት አመታት በፊት ከአራት ጓደኞቹ ጋር ለአምስት ሆነው ስራውን በ30,000 ብር ካፒታል እንደጀመሩት ያጫወተን ወጣት ጌታቸር አሁን ስላሉበት የካፒታል መጠንና ስለቀጣይ እቅዱም ያብራራል።
እኛ አሁን ያለንበትን የገንዘቡን መጠን ያው አትክልቱ ስለሆነ እሱ ነው በቃ እኛ በገንም በሳምንትም በመንሰራት ነው እንጂ ያለንን እንትን ይሄን ያህል ነው ብለን ልንገልጸው አንችልም። እኔ ለወደፊት ቅዴ ማለት ይሄው አትክልት እየሰራውኝ በመንግስት ዙሪያ ለኛ አድል ተሰጥቶን ደግሞ እየተንከባከብን ሰፊ ቦታዎችን እያለማን ብንሰራ ደስ ይለናል።
ለአይን በሚማርከው በዚህ የተዋበ ስፍራ በማህበር ተደራጅተው በአበባና አትክልት ልማትና ሽያጭ ዘርፍ የተሰማሩ ሌሎች በርካታ ወጣቶችም ይገኛሉ። ፍጹም አሰፋ ከነዚህ መካከል አንዱ ነው።
እኛ አሁን 10 ነን ወጣቶች ነን። አማራጮችን መፈለግ ጀመርን። በቅርበትም የምናውቃቸው ስለነበሩ ይሄን ስራ የሚሰሩ ምክር አግኝተን መንግስትን ቦታ ጠይቀን ተደራጅተን ወደ ስራ ልንገባች ላይ ነው። ስራውን የጀመርነው በዚህ 2 ወር ጊዜ ውስጥ ነው። ጥሩ ነው። እንደ መጀመራችን ጥሩ ተቀባይነት እያገኘን ነው። ሰውም አሁን ከናቹራል እንትኖች ጋር ያለው ግንኙነት ጥሩ ነው። ለፕላንትም ያለው ፍላጎት እየጨመረ ያለበት ሁኔታ ነው ያለው። ጥሩ እየሰራን ነው። እንግዲህ ብዙ አሉ የፕላንት ዝርያዎች ተቆጥሮ የሚያልቋር ነው። መገና ብዙ ይቀራል። እነሱን እያሟላን ነው። ከስተመራችን ሁሉም ነው እንግዲህ ከግለሰቦች ጀምሮ ግለሰቦች ለቤታቸው ይስዳሉ፣ ባንኮች፣ ተቋማት፣ ድርጅቶች ለድርጅታቸው ለቢሮ ማስዋቢያ፣ ለጋርደኖች፣ መንገድ አካፋዮች ለመንገዳቸው ከመንግስት ጀምሮ እነሱን እናገለግላለን።
አበባና ሌሎች አትክልቶችን የሚሸምቱ ደንበኞቻቸው ቁጥር በየጊዜው እየጨመረ መምጣቱን አስተያየታቸውን የሰጡን አቅራቢዎች አጫውተውናል። የተለያዩ አበባዎችን በመግዛት ላይ ያሉ ያገኘናቸው ወይዘሮ ኤልሳቤት ታፈሰ ደግሞ በዚህ ስፍራ ቋሚ ደንበኛ እንደሆኑ ይገልጻሉ።
እኔ አበባ በአጠቃላይ ወዳለሁ። በየጊዜው ያው ሲበላሹ የመጣው ቀይራለሁ፣ ያለውን እንከባከባለሁ። በጣም ወዳለሁ። የቤት ውስጥ ነው ዛሬ ልገዛ የመጣው። ቤት ውስጥ በፖት የሚተከልና ገበያው በጣም እየጨመረ ነው የሄደ ያለው። እንግዲህ እነሱም ከትንሽ ጀምሮ ሲያሳድጉት ጊዜ ይፈጃል መስለኛል። ያ ጊዜ ነው በብር የሚቀይሩት። ያ 6 ወርም አመትም 3 አመትም በላይ አንድ አበባ ተንከባክበው ነው እንደ ልጅ አሳድገው። ስለዚህ በየጊዜው ወቅቱም ሲጨምር ይጨምራሉ። መኖሩ በራሱ ዋና ትልቁ ነገር መገኘቱ የምርጫህን አግኝተ መግዛት ነው ደስ የሚያስተኝ። በየጊዜው መግዛት ባንችልም አቅም ስናገኝ እየመጣን ትንሽ እየገዛን ቤታችንን አሳምራለን።
የአበባ አትክልቶች የሚሸጡባቸው ስፍራዎች በአዲስ አበባ እየተስፋፉ መሆናቸውንም የሚገልጹት ወይዘሮ ኤልሳቤት ለዚህም ምክንያት ነው ያሉትን ተናግረዋል።
አሁን በየቦታው እንደ ልብ ይገኛል። ያው ንቃተ ህሊናችን እየጨመረ እያደገ ሲመጣ ፍላጎታችንም ይጨምራል። ውቀታችን በጨመረ ልክ ማለት ነው። ስለዚህ የምናየው ነገር ሌላ ቦታ እየሳበን እኛም የራሳችንን ቤት በዛው ልክ የማሳመሩ ፍላጎት ያድርብናል። በዛ ልክ የሰፋ ይመስለኛል የሰው ፍላጎት። በተለይ በዚህ 2-3 አመት ውስጥ በጣም ብዙ ሸማችም አለ እንትኑም ደግሞ እንደዚህ እንደምታየው ነው ለምልሞታ ያለ ስለሚሸጥ አይደል የሰው ቤት ስንገባ አሁን ቤት ውስጥ አበባ የሌለው ሰው የለም በጥቂት እንጂ ስለዚህ ያም ቀላል አይደለም ትልቅ አስተዋጽኦ አላቸው ደስ ይላል
በምንሰራው ስራ ራሳችንና መንግስትን ከመጥቀም ባለፈ አረንጓዴ አሻራን በማሳረፍ የምንጫወተው ሚናም አስተያየትን ያጎናጽፈናል የሚሉት በአበባ ስራ ላይ የተሰማሩት አስተያየት ሰጪዎቻችን እንደኛ ላሉ ወጣቶች መልእክት አለን ብለዋል
እንደ ወጣትነት ያው ምናልባት ባሁን ባለንበት ሰዓት ላይ ስራው ምናልባት ዝቅ ብሎ መስሎ ለሚታየን ይኖራልና ወጣቶች ሆነን ግን ደግሞ ስራ ላይ ወጣት ስለሆንክኝ ዝቅ ብለ መስራት መቻል ነው እንጂ የወደፊቱን የሚያቀናል አሁን ላይ ዝቅ ብለ ስለሰራ መውደቅ የሚያጋጥም ነገር የለም እና ስራው ደግሞ ለወጣት እንደውም ለኔ ምቹ ነው ከሌላ ስራ ይልቅ ይሄን ብሰራ ብዙ ነገሮችን እየተማርኩበት ነው የምሄደውና ለኔ በጣም አሪፍ ነው አትክልት በትንሽዬ እንተንም ቢዝነስ መጀመር የሚችለው ነው ስለዚህ ተበረታተው ቢሰሩ አሪፍ ነው ብያስባለሁኝ ነው
ማስተላልፈው መልስ እንግዲህ ወጣቶች ተምረው ትምርታቸውን ጨርሰው ግዴታ ወደ ቅጥር ብቻ አይደለም መግባት የሚኖርባቸው የተለያዩ መንገዶች አሉ በቡድንም በግልም በመሆን የራሳቸውን ስራ ይጀምሩ ስራ ፈጠራውንም ቢለማመዱ ይሄን
እነዚህ በማበር የተደራጁ ወጣቶች አበባን ጨምሮ ለልዩ ልዩ አገልግሎቶች የሚውሉ አትክልቶችን ለህብረተሰቡ ያቀርቡ በሚያገኙት ገቢ ራሳቸውንና ቤተሰባቸውን ከመጥቀም ባለፈ አካባቢውንም የተዋበ ገጽታ አልብሰዋል ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ
አድማጮቻችን የእሁድ ምሽት የካፌ 26/2015 ዓ.ም. ጋቢና ቤ መሰናዶው እዚህ ላይ ተጠናቋል። የደንጋዘማ መርሃ ግብሩን በመምራት ኤልያስ አስማረ ደግሞ በቅንብሩ ጽዮን ግርማ በመሽቱ ዋና አዘጋጅነት አብረናችሁ ቆይተናል። በነገው ምሽት በመደበኛ የቴሌቪዥን መሰናዷችን እንጠብቃችኋለን። ሰላም ጤና ይስጥልን። ደህና ደሩ።
Let me take a nap. Look at me, 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 look